Voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
Dit is een keizerlijke Ethiopische kroon, vermoedelijk uit de 18e eeuw.
ይህ እንደ አውሮፓውያን የዘመን አቆጣጠር በ1998 ዓመተ ምህረት ተሰርቆ የወጣ 18ኛው ክፍለ ዘመን ሳይሆን እንዳልቀረ የሚገመት የኢትዮጵያ ንጉሠ ነገሥት ዘውድ ነው። ማብቂያ የሌለው የሚመስል ቁጣና ማስፈራሪያ ያስከተለ ለ20 ዓመታት የግጭት ርዕስ ሆኖ የዘለቀ እዚህ ሮተርዳም ውስጥ ተደብቆ የቆየና በሰሜን ኢትዮጵያ ራቅ ብሎ ወደሚገኘው የመጣበት ስፍራ መመለስ ያለበት ልዩ ጥበባዊ ቅርስ ነው ሲል ይንደረደራል። ከብዙ ዓመታት ጥበቃ በኋላ ባለፈው ዓመት እውን ለመሆን የበቃ ረዥም ጉዞ ትረካ ነው። 18ኛው ክፍለ ዘመን ታሪካዊ ቅርስ የሚመጥን በቁርጠኝነት የተነሱ አንድ ኢትዮጵያዊ የከፈሉትን ዋጋ ይዳስሳል።
ሲራክ አስፋው
ይህ ቅርስ የዛሬ 21 ዓመት እጄ ላይ የገባ ነው እና እንዳገኘሁት ምንድን ነው የወሰንኩት? ይሄ የኢትዮጵያ ቅርስ ነው። ከዚህ ቤት ከወጣ ኢትዮጵያ ብቻ ነው የሚሄደው እንጂ ሌላ የትም አይሄድም ብዬ ነው የወሰንኩት እና ከ20 ዓመት ጥበቃ በኋላ በህልሜም በሆኔም ያላለምኩት ነው።
የሆላንድ ነዋሪው ባለታሪኩ እንግዳችን ሲራክ አስፋው ይባላሉ። ቀደም ብለን የሰማነውን ቪዲዮ መሰረት ባደረገ ውይይት ቆየት ብሎ ይመለሳሉ። ጠብቋቸው።
የመጀመሪያ ጽሁፍ ልካት የተፈጥረዋነ ሰፌ ለግሩፕ ውስጥ ተሳስነባቸው። አንዳንዶቹ አንድ አይደለም እውነተኛውን ጸሐፊ ንገረን ምናምን የሚሉ ነገሮች መጡ። ከዛ እንግዲህ እነሱንም ለማሳመን ይሁን ምን ይሁን አላውቅም፣ በተከታታይ በሶስት አራት የሚሆኑ ጸፌ አቀረብኩኝ። አንዳንዴ እንደውም በቪዲዮ ሁሉ ለማየት ፈልገው ነበር ስጽፍ መሰለኝ።
በዚህ ዩናይትድ ስቴትስና በዓለም ዙሪያ የሚገኙ በርካታ ሀገሮች ከተሞች እንደ ደጃፍ በተዘጉበት ከሁለት ሳምንታት በፊት በተሰናበተው የአውሮፓውያኑ 2020 ከጭንቀትና ግራ እንዳጋባን ከዘለቀው የኮቪድ-19 ፈተናና ኑሮ አሻግረው ያለን ሕይወት ለዛ የሚፈነጥቁ ሀሳብ ወለድ አጫጭር ታሪኮች አማርኛ ለመጀመሪያ ጊዜ ብዕሩን ካሟሸ ደራሲ ጋር ከምናደርገው ቆይታ የተወሰደ ነው። ከዚህ ቀደም ሶስት ከፍ ያለ ግምት የተሰጣቸው ዳጎስ ያሉ ታሪክ አዘል የፎቶ መጽሐፍት በእንግሊዝኛ ጽፏል። ደራሲና የፎቶ ጥበብ ባለሙያው እሱ ባለው መዓዛ ዛሬ አብሮን ያመሻል። የአዲስ አበባው መስኮት ሲከፈትም ንጉሴ አክሊሉ ከነገ በስቲያ ስለሚከበረው ጥምቀት የተሰናዳ ዝግጅት ይዞልን ቀርቧል። እሁድ ጥር 9 2013 ዓ.ም ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን እንደምንሰነበታችሁ። ለዕለቱና ለሰዓቱ ከተሰናዱት ልዩ ልዩ ቅንብሮች ጋር ፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ። አሁን እሁድ ከሆነ ዕለቱ የራዲዮ መጽሔት ነው። ሰዓቱ የዓለም ዜና በኋላ መለሳለሁ፣ እንዳትሄዱ።
ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። ከሰዓቱ የዓለም ዜና ጋር ጽዮን ግርማ ነኝ። በሱዳን ምዕራብ ዳርፉር አል ጂና በተባለች መንደር በታጣቂዎች በተከፈተ ጥቃት ቢያንስ 48 ሰዎች መገደላቸውንና 98 ሰዎች ደግሞ መቁሰላቸውን የአካባቢውን ዶክተሮች ጠቅሶ ሱና የተባለው የሱዳን ቴሌቪዥን ጣቢያ ዘገበ። ጥቃቱ የተፈጸመው የተባበሩት መንግስታት ድርጅት የሰላም አስከባሪ ኃይሎች ሁከቱ የጨመረ የሄደበትን አካባቢ ለቀው ከወጡ በጥቂት ሳምንታት ውስጥ ሲሆን በዳርፉር የጠበቆች ማህበር የሰብአዊ መብት ተሟጋች ድርጅት ባወጣው መግለጫ የግጭቱ መባባስ ምክንያት የማሳላት ጎሳ አባል የአረብ ጎሳ አባልን በጩቤ መሞጋቱ ነው ብለዋል። ታጣቂ ቡድኑ ይህንን የግለሰቦችን ግጭት አጋጣሚ በመጠቀምም የአልጂና አካባቢ ሰዎች ላይ ጥቃት ከፍቶ ቁጥራቸው የበዛ ሰዎችን ገድሎ አቁስሏል ብሏል ማህበሩ። ዓለም አቀፍ የኮቪድ-19 ሁኔታን ወደሚመለከተው ዘገባ ስናልፍ በመላው ዓለም በኮሮና ቫይረስ የተያዙ ሰዎች ቁጥር 94.5 ሚሊዮን መድረሱን የጆን ሆፕኪንስ ዩኒቨርሲቲ የኮሮና ቫይረስ ወረርሽኝ መረጃ ማዕከል የዛሬ መረጃ አስታወቀ። 23.7 ሚሊዮን ህዝቦቿ በቫይረሱ የተያዙባት ዩናይትድ ስቴትስ አሁንም በተያዦች ቁጥር ቀዳሚ ስትሆን፣ ህንድ በ10.5 ብራዚል ደግሞ በ8.4 ሚሊዮን ተያዦች ቁጥር ሁለተኛና ሶስተኛ ሆነው እየተከተሉ ነው። በካሊፎርኒያ የሎስ አንጀለስ አውራጃ 1 ሚሊዮን ሰዎች በኮቪድ-19 በመያዛቸው በዩናይትድ ስቴትስ የመጀመሪያው አካባቢ ሆኗል። እንግሊዝ ውስጥ የታየው አዲሱ በፍጥነት የሚተላለፈው ቫይረስ መታየቱም ተገልጿል። የሎስ አንጀለስ አውራጃ የጤና ዳይሬክተር ዶክተር ባርባራ ፌረር እንደተናገሩት በእንግሊዝ የተከሰተው አዲሱ አይነት ቫይረስ ሎስ አንጀለስ አውራጃ ውስጥ መታየቱ እጅግ አስቸጋሪ ነው ብለዋል። ምክንያቱም በአሁን ሰዓት 7500 ሰዎች በቫይረሱ ምክንያት ሆስፒታል ተኝተው በመታከም ላይ ናቸው በማለት ስጋታቸውን አካፍለዋል። ኖርዌይ የፋይዘር ኮቪድ-19ን ክትባት ከወሰዱ በኋላ ህይወታቸው ያለፈውን 25 አዛውንቶች ጉዳይ በመመርመር ላይ ትገኛለች። ነገር ግን የሀገሪቱ የመድኃኒት ኤጀንሲ ክትባቱን ከወሰዱ በኋላ ህይወታቸው ያለፈው ሰዎች ቀድሞውኑ ከፍተኛ የጤና ችግር ነበረባቸው ብለዋል። በአፍጋኒስታን ሁለት ሴት የጠቅላይ ፍርድ ቤት ዳኞች ዋና ከተማዋ ካቡል ውስጥ በጥይት ተመተው መገደላቸውን የአፍጋኒስታን ባለስልጣናት አስታወቁ። የፍርድ ቤቱ ቃል አቀባይ እንደተናገሩት በዛሬው ዕለት ዳኞቹ የተገደሉት ወደ ስራ እየሄዱ በነበረበት ተሽከርካሪ ላይ ያልታወቁ ታጣቂዎች አድፍጠው በከፈቱት ተኩስ ነው። ከነርሱ ጋር የነበሩ አንድ ሌላ ሴት ዳኛና ሴት የመኪናው አሽከርካሪ መቁሰላቸውን የከተማው ፖሊስ አስታውቋል። የአፍጋኒስታን ባለስልጣናት ወደ 250 ሴት ዳኞችና 400 ሴት አቃቢያተ ሕግ እንዳሉ ገልጸዋል። በአገሪቱ ዛሬ የተቀሰቀሰው ሁከት በካቡል አካባቢ የሚገኙ ባለስልጣናትን፣ ፖለቲከኞችን፣ አቃቢ ሕግ፣ ዶክተሮችን፣ ጋዜጠኞችንና የሲቪል ማህበረሰብ ተሟጋቾች ላይ ያነጣጠረ መሆኑም ተገልጿል። በዳኞቹ መገደል ላይ እስካሁን ኃላፊነት የወሰደ አካል የለም። የታሊባን ቃል አቀባይ ድርጊቱን ክዶ አስተባብሏል። የአገሪቱ ፕሬዝዳንት አሽራፊ ጋኒ ግን ጥቃቱን አውግዘው ከጥቃቱ ጀርባ የታሊባን ቡድን እጅ አለበት ሲሉ ወቅሰዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ተመራጯ ምክትል ፕሬዝዳንት ካማላ ሃሪስ በመጪው ረቡዕ ለሚፈጽሙት ቃለ መሐላ የመጀመሪያዋን የላቲን የጠቅላይ ፍርድ ቤት ዳኛ ሶኒያ ሶቶማየርን መምረጣቸው ታወቀ። የመጀመሪያዋ ጥቁርና የደቡብ እስያን ቀላቅለው የያዙት ሴት ፕሬዝዳንት በመጀመሪያዋ የላቲን ጠቅላይ ፍርድ ቤት ዳኛ ቃለ መሐላ ሊፈጽሙ መሆኑ ታሪካዊ ክስተት ነው ተብሏል። በመጨረሻም የኢንዶኔዥያ የነፍስ አድን ሰራተኞች ባለፈው ሳምንት በተከሰተው ርዕደ መሬት ካፈራረሳቸው የመኖሪያ ቤቶችና ህንጻዎች ውስጥ ተጨማሪ የሞቱ ሰዎችን እያወጡ ናቸው። በዚህ አደጋ እስከ ዛሬ ድረስ 78 ሰዎች ሞተዋል፣ 800 ሰዎች ደግሞ የመቁሰል አደጋ ደርሶባቸዋል። በሬክተር ስኬል 6.2 በተመዘገበው በዚህ ርዕደ መሬት የደረሰው አደጋ ከፍተኛ ነው ተብሏል። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ጊዜ በዚሁ አበቃ። ከቀሪ የእሁድ ምሽት የራዲዮ መጽሔት ቅንብሮች ጋር አብራችሁን ቆዩ።
ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። እሁድ ጥር 9 2013 ዓ.ም የራዲዮ መጽሔት ጀመረ። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ። ለምሽቱ ከተሰናዱት ልዩ ልዩ ቅንብሮች ጋር እስከ 4 ሰዓት አብሬያችሁ አመሻለሁ። ቀዳሚ ወዳደረግነው ቅንብራችን ከማምራታችን አስቀድመንም ታዲያ በራዲዮ መጽሔት ወግ መሠረት የሳምንቷን ምርጥ ግጥም እናስቀድም።
የብርሃን እርሶ አሁን ብካይ ለኛ ብካይ ትራጀዲ ምን ሊረባን ደርሶ ተቆቃና ምሬት መከራና ለቅሶ የምትደርስብን ልቦለድ መደዴ የኑሮ ተደቀነ አንተናል እንዴ ይልቅስ ተጣጥከው ግልማችንን እንካ ውጣ ከጭቃ ውስጥ ተጋበዛቢዎች ተጋበዝ ፋሲካ ከዚያ ከጨለማ አለችልህ ማሾ ማግኘት ከፈለግ የብርሃን እርሾ ስሙን እፍ በለው ነበልባሉን አልማው ፋኖቱን ሰው ይትቦልቦል ወደ ላይ ይቀጣጠል ችቦ ሰው እንዴት ይኖራል ጥላንጭን ተርቦ መጋቢት 8 2000 ዓ ም
የብርሃን እርሾ ገጣሚው የአዲስ አበባ ዩኒቨርሲቲ የጋዜጠኝነትና የኮሙኒኬሽንስ ትምህርት ቤት መምህሩ ዶክተር ተሻገር ሽፈራው ነው። ከዚህ ቀደም በገዛ አንደበቱ ባነበበልንና የሳምንቱ ምርጥ ባደረግናት የብርሃን እርሾ የተሰኘች ግጥሙ የራዲዮ መጽሔት ቅንብራችንን ጀምረናል። አሁን የምሽቷን ቀዳሚ ስልት እናስከትል። ወጣቱ ድምፃዊ እሱ ባለው ይታየው ነው እንደ ወይን እያለ የሚያቀነቅንልን። አሁን ጉዞ ወደ 18ኛው ክፍለ ዘመን ከሮተርዳም ነው የምንነሳው።
Dit is een keizerlijke Ethiopische kroon, vermoedelijk uit de 18e eeuw, gestolen in 1998, al 20 jaar, een onderwerp van conflict. Dat resulteert in een eindeloze serie dreigtelefoontjes. Een uniek kunstvoorwerp, verborgen gehouden in Rotterdam, moet terug naar de plek waar het thuis hoort. Een stad in het afgelegen noorden van Ethiopië.
ቀደም ብዬ ያስተዋወቅኳቸው ባለታሪክ ናቸው እንግዳችን ሲራክ አስፋ ይባላሉ። አቶ ሲራክ በቅድሚያ እንኳን ወደ ዝግጅት ክፍላችን ብቃሉ።
አመሰግናለሁ አቶ አሉላ፣ እንኳን ደህና ቆየኸኝ።
አቶ ሲራክ ማክስ የተባለ የፕሮዳክሽን ኩባንያ የቀረጸውና የህይወት መንገዶን ዛሬ በሰፊው የምንወያይበትን ለየት ያለ ታሪክ የሚመለከት ቪዲዮ ነው በመግቢያ ያደመጥነው። 42 ደቂቃ የሚዘልቅ ልዩ ታሪክ የሚተርክ ቪዲዮ ነው። በደች ቋንቋና በእንግሊዝኛ ተመልሶ ይተረካል። እርሶ የቋንቋውም ተናጋሪ ነው። ምናልባትም ከእድሜዎ 20 ዓመቱን የወሰደ የረጅም ጉዞ ታሪክ ነው። ስለምንድን ነው ይሄ ታሪክ?
አዎ አቶ አሉላ፣ ይሄ ቅርስ የዛሬ 21 ዓመት እጄ ላይ የገባ ነው። እና እንዳገኘሁት ምንድነው የወሰንኩት ይሄ የኢትዮጵያ ቅርስ ነው ከዚህ ቤት ከወጣ ኢትዮጵያ ብቻ ነው የሚሄደው እንጂ ሌላ የትም አይሄድም ብዬ ነው የወሰንኩት እና ከሀያ ዓመት ጥበቃ በኋላ በህልሜም በእውኔም ያላለምኩት ነው። በእርግጥ ኢትዮጵያ ውስጥ ለውጥ ይመጣና አዲስ ጥሩ ብሩህ ጊዜ መጥቶ ጠቅላይ ሚኒስትር አብይ አህመድ የሚመሩት እነዛ ሰዎች ልክ ስልጣኑን ሲይዙ ይሄ ነገር አሁን መመለሻ ጊዜው መጥቷል፣ ስለዚህ አሁን ልጀምር ብዬ ጀመርኩት። ያው ከሰሜን ኢትዮጵያ ነው ያኮቦ ፕሮፌሰር ያኮቦ ከኦርክ ዩኒቨርሲቲ እዚህ ቤት መጥቶ የቅርሱን እውነተኝነት እንዳረጋገጠው በተለይም ሰሜን ኢትዮጵያ ተነስቶ ተሰርፎ እዚህ የደረሰ።
ግሩም ጥያቄዎችን እናነሳለን። የቅርሱም ታሪክ የተጓዘውን መንገድ እርስዎ የገጠሙትን ቀደም ብለው ጨረፍ አድርገው ያነሷቸውን ሁኔታዎች እናያለን። ግን እነኚህ ያለፉ 20 ዓመታት ቀላል እንዳልነበሩ በቪዲዮ በደንብ ይተረካል። ድንገት ሊፈነዳ የሚችል አንዳች ሚስጥር የያዘ ይለዋል በቪዲዮ። እንግሊዘኛውን ነው ወደ አማርኛ የመለስኩት። የተሰረቁ የኪነ ጥበብ ስራዎችና ቅርሶችን መርማሪ የሆነ አንድ ሰው ጋር የጀመሩትን ጉዞም ይተርካል። የመጀመሪያው ሰው አርተር ብራንድ በዚህ ሁኔታ ውስጥ መከሰታቸው ሁኔታውን ሁሉ የቀየረ ይመስላል። ከዚያ በፊት የነበረው 20 ዓመታት ግን አደገኛም ፈታኝም የነበረ ይመስላል እና እስኪ መለስ ብለው በመጠኑ ያጫውቱን ስለሱ ጊዜ።
እንግዲህ ይሄ ያለፈው 20 ዓመት እኔ ቅርሱን ሳገኘው በዚያን ጊዜ የህይወት ጓደኛ የነበረች ኢትዮጵያዊት ዶክተር አንድ ላይ ስንኖር እሷ ማታ ስትሰራ የነበረው ወረቀት ጠፍቶ ያንን ወረቀት ፍለጋ የኔም ሳምሶናይት ድሮ ሳምሶናይት እያያዝን ነበር ወደ ቢሮ የምንሄደው አሁንንም አንይዝ እና የኔም ሳምሶናይቱ ውስጥ አይቼ የለም ወረቀቷ፣ በቃ እስኪ እንግዳ ማረፊያ ቤት ውስጥ አይሆን አይቀርም አለች። እዛ ሄደን እውነትም አንድ ቦርሳ አለ፣ የዛን ጊዜ ፓይለቶች የሚይዙ ቦርሳ፣ እሱን እንትን ስል አገኘ ነው እና ኢትዮጵያን አብልጠን እንወዳለን ብልም ያጋነንኩት አይመስለኝም። እና አመመን ሁለታችንም፣ በተለይ በዚህ ቤት በኩል ማለፉ። ይሄ የኢትዮጵያ ቤት ነው፣ እዚህ በኢትዮጵያ መደራደርም የለም እና ማንም ኢትዮጵያዊ ዝም ብሎ ማላቀውም ሰው እዚህ ቤት ከርሞ ሄዶ ያውቃል እና ስለዚህ እምነትም ማጉደል ነው እና ልክ ሳየው፣ በዛ ላይ እኔም በስደት ነው የመጣሁት እስኪ ሂድና አሳያቸው ተብዬ በቦሌ በኩል አይደለም የመጣሁት እና ስለዚህ እንደዛ ለተሰደድኩላት እየናፈኳት ሁል ጊዜ ደርግ እስኪወድቅ ድረስ ሳልሄድ ቆይቼ እንደዛ ሲፈጠር ያማል እና ከዚያ እንግዲህ ኑ ተጀመረ። አምጣ አላመጣም ይሄንን ማድረግ ያለበትን የሚመስለኝ የህግ አስከባሪው ክፍል ነው። የኢትዮጵያ በጣም ደህና ሰዎች ከኢትዮጵያ የሚመጡም ነበሩ፣ ብዙ ጊዜ የሚመላለሱ እዚህ ፓይለቶች። እና አንደኛውን በጣም እንደ ወንድሜ ነው ፓይለት ነገርኩት፣ እንደዚህ ከኢትዮጵያ ቅርስ አለ ይዞት የመጣው እና ስለዚህ ይዘህ ሂድና አንተ አትፈተሽም፣ እንደምንም ብለህ ይዘህ ግባና ለአንድ ደብር ኃላፊ ወይ ለቤተ ክርስቲያን ኃላፊ አባቴ ደህና ቀን እስኪመጣ ድረስ ያስቀምጡት በልና ስትለው ያማል ሲርቅ አንተም በሆን ከነዚም ሰዎች ጋር ያልጣላም አሁን ምክንያቱም የፈለጉትን ማድረግ የሚችሉ ናቸው ኢትዮጵያ ውስጥ አለኛ። እንግዲያውስ አንተ እንደሱ ካሰብክ እኔ አልደራደርም በዛ አልኩኝ። ከዛ በኋላ ቤቱ በደንብ መጠበቅ ጀመረ። አሁን ለንደን የሚኖር ጥሩ ወንድም ያለ የዛን ጊዜ እዚህ ቤት የማይጠፋ እሱ አሁን ነው ያወቀው ዘውዱ እዚህ ቤት እንደነበረ። ምክንያቱም ለእሱ አስጠንቀቂያ ሰጠሁት፣ ማንም ሰው ይመጣ ከሆነ ወዲያ እንዳታስገባ፣ እኔ ከሌለው ማንም ሰው ሲደውልም እንትን እንዳትከፍት ነው ብየው፣ አሁን በቅርቡ ደብዳቤ ጻፈልኝ። ይሄ ነገሩ በይፋ ከወጣ በኋላ ለካ ትዝ ይለኛል ቤት ውስጥ እንደዛ የሚያደርግህ ያንን አስቀምጠህ ነው እና እኔ እኮ ይሄ ልጅ ምን ነክቶት ነው እያልኩ ሁል ጊዜ አይህ ነበር ይላል። ከዛ እንግዲህ አሁን አርተር ብራንድ እና እኔ ለምሳሌ ስንገናኝ ቤታችንን አይተን ሁለታችንም አሀ ለካ አንድ አይነት ነው የምናስበው ተባባልን። ሁለታችንም ሶስተኛ ፎቅ ላይ ነው የምንኖረው እና የብዙ ሰው ቤት አልፈህ ነው እኔ ቤት መምጣት የምትችል፣ ዝም ብለህ መምጣት አትችልም። ወጥቼ ስገባም ምን ተፈጥሮ ይሆን ሰው መጥቶ ይሆን ምናምን ላለሁኝ፣ ግን በጣም መፈራ የነበረው እሳት ነው እና ቤቱ ሙሉውን የእሳት መከላከያ ነበረው። ፊልሙ ሲቀዳ ነው እንደውም ካሜራቸው ድምፅ የሚመጣ ድምፅ አለ እዚህ ቤት ብለው ስንፈልግ እኔ ራሴ የረሳኋቸው በየቦታው የተወሸቁ የእሳት መከላከያዎችን እየፈለግን ያወጣ ነው።
የእሳት አደጋ እንዳይነሳ በዚህ ቅርስ ሳቢያ እሳት አደጋ ከተነሳ ቅርሱም ላይ ጉዳት እንዳይደርስ ውድመትም እንዳይከተል ስጋት ነበረዎት?
አዎ፣ እዚህ ሀገር እሳት የመነሳቱ እድል አለ። ሁል ጊዜ ፎቅ ቤቶች ናቸው፣ ተደራርበህ ነው የምትኖረው። እና ስለዚህ ጭንቁ ምንድን ነው? አንድ ነገር ተከስቶ ቅርሱ ቢጎዳ ምንድን ነው መልስ የምሰጠው? ለኢትዮጵያ ሕዝብ ምንድን ነው መልስ የምሰጠው? አንተ ማነህና ነው ነጥቀህ ቅርሳችንን እንዲህ የምታበላሽብን? ትክክለኛም ጥያቄ ነው። ማን አንተን ወክለናለህና ይባልስ የሚለው ያስጨንቅሃል። እና ስለዚህ ሁልጊዜ ሰውነትህ እያለቀ ነው የሚኖረው እዛ ላይ። ከዛ በኋላ እዚህ ቤት የምታመጣውን ሰው በደንብ ገምግመህ ነው እንጂ እንደ ድሮ ዝም ብሎ እንትን አትልም።
ቪዲዮ ላይ ያስረዳል። አሁን እንዳሉት የተለያዩ ሰዎች ወደ ቤቶ መጥተው እንደሚያርፉ፣ በዚያ የሚያልፉ ሰዎች ደግሞ ድንገት ወደ ሌላ ቦታ ከሚሄደው ጀምሮ በፖለቲካ እንቅስቃሴ ውስጥ ንቁ ተሳትፎ ያላቸው ወዳጅ ጓደኞቹ እንደሚመጡና ያን አይነት ነገር ከዚያ ቀደምም ለረጅም ጊዜ እንዳደረጉት፣ ነገር ግን ድንገት ይሄን ነገር ያዩበት ሁኔታ ቀደም ብለው እንዳጫወቱን የህይወቱንም አቅጣጫ እንደቀየረ ያስረዳል ቪዲዮ ላይ። እስኪ ትንሽ ገፋ አድርገን እንሂድ። ይህን 20 ዓመታት እንዳሉት እጅዎ በገባበት ጊዜ መስጠትም ወደ አገሩ መመለስም ሌላ ቦታ ማስቀመጥም የማይቻልበት ቦታ ውስጥ የገቡ ይመስላል። በኋላ ላይ የገጠሙት ቅርሶች መርማሪ ባለሙያ በርካታ ቦታዎች መሰል ስራዎችን መስራታቸው በዚሁ ምስል ላይ ይታያል። ሞንቴ ካርሎ ዩክራይን፣ በርትስ ጋደን የጀርመኗ የጀርመን ብዙ ቦታዎች እንዲህ አይነት የተሰረቁ ንብረቶች በየቦታው አስሶ የማግኘት ልማድ ያላቸው በመሆናቸው ይሄ ቅርስ ሲራክን ራሱንም እርሶንም ይዞት ሊጠፋ ይችላል፣ እርሱም ይጠፋል የሚል ስጋት እንደነበራቸው እንደነገሩት እዚህ ምስል ላይ እናያለን። በእሳቸው ሲተረክ ነው የሰማሁት። እስኪ ያስረዱን፣ በዚህ ጊዜ ምንድን ነበር አላማው? ምንም ማድረግ ባልቻሉበት ሁኔታ እጅ ባቆዩበት፣ በሌላ በኩል ደግሞ ቅድም እንዳሉት ማን ይሄን ኃላፊነት ለራሶ እንዲወስዶ አስገድዶት ለሚል ጠያቂም፣ አንዳንዴ ደግሞ ከአንድ ወስዶ ለግል ጥቅምም ማዋል ለራስም መበልጸጊያ ሰው ሊያደርገው ይችላል። ማስረዳትም የሚችሉበትም አዳጋች ይመስለኛል። እና ምን ሊያደርጉ አሰቡ?
ምንድን መሰለ ያደረግኩት አቶ አሉላ፣ መጀመሪያ እቃው ቅርሱ እጅ ውስጥ ሲገባ ኢትዮ ዲስከሽን ፎርም ላይ ወጥቼ፣ ይህ እንግዲህ በኢትዮጵያ 1990 በፈረንጆቹ 98 ነው፣ ቅርስ አለ 400 ዓመት ያህል እድሜ ያለው እና ምን ይደረግ ነው ግን ማንነቴ አይታወቅም። ሀሳብ ጥሩ ሀሳብ የሚያመጣ ሰው እና ነበር የፈለግኩት እና
ማንነቱን ሳይናገሩ ውይይት ቀሰቀሱ።
አዎ፣ ይሄ ፎርም እንግዲህ ከመጀመሪያዎቹ በ98 በጣም ትንሽ ሰው ነው ዌብ ላይ እንትን ማድረግ ያለ ይችል የነበረው እና ብዙ ኢትዮጵያውያኖች ሀሳብ ሰጡበት። እኔ እንኳን የፈለግኩት ነፍሳቸውን ይማረው ፕሮፌሰር አለሜ ሸቴ ከጣሊያን፣ ወንድሜ ፕሮፌሰር ተከስተ ነጋሽ ከስዊድን እነሱን እና እኔ ፈልጌ የነበረው አንድ ሰው ከመሀል ብድግ ብሎ የት አካባቢ ነህ የሚል ነበር የመሰለኝ እና እሱ እንትን አጥጋቢ ሳይሆን ሲቀር የሙዚየም ዳይሬክተሮች ጋር መሄድ ጀመርኩኝ። ደብዳቤ ተጻጽፌ ምናምን ሄጄ እንደዚህ ቅርስ ቢገኝ ምንድን ነው የሚደረገው ስል ምን አሳወቁኝ፣ ለመንጠቅ እንደሚፈልጉ ግልጽ ሆነ። ሁኔታቸውን ሳይ አዎ፣ እና የት ነው ምናምን ነው ጥያቄው። ከዛ ከአንደኛው ጋር በጣም ስንግባባ ልቅሴት ናቸው ምን አሉኝ፣ 18 ዓመት አንተ ጋር ከቆየ ያንተ ሀብት ነው የሚሆነው። እኔ የኔ ሀብት እንዲሆን አይደለም የምፈልገው፣ እኔ እንዲመለስ ነው የምፈልገው። እና ምን ማድረግ ይቻላል? እስከዛ ድረስ የት መቀመጥ ይችላል ስላቸው፣ ይሄ በጣም ከባድ ነው የሀገር የሰው ሀገር ቅርስ ይዞ እንትን ማለት እና ሌሎች ሙዚየሞች ሊወስዱ ይችላሉ፣ እኛ ግን እኔም ውሰዱ አላልኩም። አሁን እንደዛ ስታገል ኑዛዜ ማውጣት አለብኝ አልኩኝና አሁንም አለች ጥሩ ወዳጄ የቃል ጽሁፍ ሁልጊዜ የምጽፍልኝ ቤታቸው ሄጄ የቃል ጽሁፍ 2 ገጽ እኔ ሲራክ አስፋው እንደዚህ ቅርስ ይዤ ምናምን። አሁን በዛ ላይ የኤርትራው ጦርነት ልክ አዝማሚያው ላይ ነው እና ጦርነቱ ተነስቶ እንዲህ አደጋው እንዲህ ከሆነ እንዲህ እንዲሆን፣ ጦርነቱ ሲያልቅ የኢትዮጵያ ሁኔታ እንዲህ ከሆነ እንደዚህ እንዲደረግ፣ ህወሓት ለሚቀጥለው 20 ዓመት ኢትዮጵያን ጠባቂ ሰብአዊ መብትን አክባሪ የኢትዮጵያን ጥቅም አስጠባቂ ከሆነ እነሱም ኢትዮጵያውያን ስለሆኑ ለእነሱ የማይሰጥበትም ምንም ምክንያት የለም።
ዋናው ቅርሱ መመለሱ ነው። እንደዛ ሚል ያንን ዶክመንት አጻፍኩኝና ስጠብቅ አሁን እነዚህ የቅርሱን ያመጡት ሰዎችም አይተውኝም። በየጊዜው እንትን ይላሉ፣ ይጽፋሉ፣ በር ላይ ይመጣሉ፣ ይሞካከራሉ። የመኪናዬን ሞተር ሁሉ ነክቶ የመኪና ሞተር እንደሞቀ ነበረ፣ በር አልከፈትክም፣ እሷም ጨከነች፣ ጓደኛ ምናምን ስሟን ሁሉ ጽፎ በደንብ ደብዳቤ በእጁ አለ። ያ ሁሉ ዶክመንት የተጻፈ እና ከዛ በፋክስ ወዲህ ወዲያ ስንባባል በ2013 በፈረንጆች እኔ ያየ ሁል ጊዜ የማስበው እኔ ከሞትኩ በኋላ ነው የሚመለሰው ነው። ህወሓት ይወድቃል ብዬ አልጠበቅኩም።
ስልጣን ላይ ለነበረው መንግስት ለመስጠት ግን አላሰቡም። በዚህ ምክንያት ነው ማቆየት የፈለጉት።
አዎ፣ ምክንያቱም ይኸውልህ እንትን ቅርስን የሚያህል ነገር አንድ ሰው ዝም ብሎ ሊያወጣው አይችልም። መንግስት ውስጥ በአገር ጥላቻም በሙስናም በገንዘብ መታለልም በጣም ባለስልጣን ትልልቅ ሰዎች ቦሌ ላይ ይሄ እቃ ይለፍ ብለው ካልፈቀዱ አልፍም። እኔ ባለፈው ጊዜ አንድ እንትን አረቄ ቢይሼ እሱንም ለማውጣት አትችልም፣ እንኳንስ ቅርስን የሚያህል ነገር በጣም ትልቅ ነው። እና ምንድን ነው አሁን እኔ ያሰብኩት፣ ቆይ እንግዲህ ይሄ ነገር አሁን የመንግስት መውደቅም አላዋጣም። ምክንያቱም እነሱም ጎበዞች ናቸው። አሜሪካኖቹን በደንብ አድርገው ያዙ። እዚህ ምዕራቦቹ ጋር ደንበኛ ወዳጆች ሆኑ። ቻይናዎቹ ጋር ደንበኛ ወዳጆች ሆኑ። አገር ከነ ህዝብ ይሸጣል በጨረታ። ስለዚህ ንውሰዱ ሲባል ሁሉም መጥቶ መውጨቅ ፈለገ እና ሁሉም ወዳጃቸው ሆነ። አሁን በዛ ላይ ይሄ የሶማሌው ጦርነት አልሸባብ ለወያኔ እንትን ሰጠዋየ ጉልበት ሰጠው። አሁን እንደዛ ይሄ ሲሆን ይሄ ዕቃ እንግዲህ እኔ በህይወት እያለሁ ኢትዮጵያን ማላይም እቃውም የሚመለስ አይመስለኝም። ስለዚህ በ2013 ልጄ የዛን ጊዜ ገና 11 ዓመቷ ነው የሀበሻ ቀሚስ በደንብ አለበስኩኝና የግራኝን መጽሐፍ በትንሹ ተርጉሜ በዛ ጊዜ ስለነበረው ስለ አፄ ልብነ ድንግል እስከ አፄ ፋሲል ድረስ ያለውን ታሪክ አንስቼ ፎቶ በደንብ አንስቼ በየአመቱ የየአመቱን ፎቶ አልበም አዘጋጅላታለሁኝ። እሱን እንግዲህ አንቺ ስታድጊ ይሄ ቅርስ እዚህ ቤት እንዳለ እንድታውቂ፣ ይሄ ቅርስ ያንቺ ነው፣ አንቺ ነሽ ኢትዮጵያ የምትወስችው፣ ዩአር ዘ ኔክስት ጀነሬሽን፣ አንቺ የሚቀጥለው ትውልድ ነሽ እና ይሄ የኢትዮጵያ ነው እንጂ የማንም ሀብት አይደለም ብያት ትዝ ይለኛል። አለቀሰች ሁሉ እና አሁን ለማንም አልናገርም ትላለች። አትናገሪ ግን ምንም የሚያስጨንቅም አይደለም፣ ግን ለማንም እንዳትናገሪ ትምህርት ቤትም ውስጥ ናም ብዬ ከዛ በ2014 የዛሬ 7 ዓመት ሊሆን ነው እንግዲህ የዛን ጊዜ የህይወት ጓደኛ የነበረችው ልጅ ቤት ሄጄ በእንግዲህ አሁን አየህ፣ ይሄ ተስፋ መቁረጥ ነው። በቃ ይሄ መንግስት አይወድቅም እና ስለዚህ እቃው ሌላ እጅ ውስጥ መውደቅ የለበትም ነው። አሁን የምስክር ቃልሽን እንድትሰጭኝ አልኳት እና ምን ብዬ ልጻፍልህ አለች። ምን ወደ እሱንማ አችንሽ የምትጽፊው የምታውቂውን ጻፊና ኢሜይል አድርጊ ከዛ እኔ አስቀምጠዋለሁ አልኳት። እሺ አለች። አላሁኑ ኢሜይሉ በ2014 የአይን ምስክር ቃል ነው። ከዛ በኋላ እንግዲህ ዶክተር አብይ መጥተው ምረጡኝ ሲሉ መንቃት ጀመርኩ እና ልክ እሳቸው ሲመረጡ መጻጻፍ ጀመርኩ። አሁን እንግዲህ ለተለያዩ ብራስልስ ያለው የኢትዮጵያ ኤምባሲ ከኢትዮጵያ በጣም ደህና ደህና ሰዎች ኢንፍሉዌንሻል የሆኑ ሰዎች መንግስት ውስጥ የተማሩ ወጣቶች የሚሰሙ በደንብ እነሱን ምን እንደሆነ ሳልነገር ግን አንድ ትልቅ እቃ አለ የሚመለስ። ስለዚህ እንዴት ነው ይሄን ማድረግ የሚቻለው? እና እኔም ሆንኩ ማለም አደባባይ መውጣት አያስፈልገንም፣ ግን እቃው በድብቅ ዝም ብሎ ይመለስ ነበረ ሀሳቤ። እና ከዚያ በፊት አንድ የረሳሁት ነገር እቃውን ሰርቀው ያመጡት ሰዎች ምን አሉ? ሼክ አላሙዲን ሊገዙን እና 100,000 ዶላር ነው እንግዲህ አምጣ የሚሉኝ። እኔ ምን እላቸዋለሁ? እኔ ተራ ሰራተኛ ነኝ። እኔንም ብትሸጡኝ 100,000 ዶላር አላወጣም፣ እንኳን ባንኩ ቤት እጅ 100,000 ዶላር ልሰጣችሁ እና ገንዘባችንን አንተ የምትወዳት ኢትዮጵያን እንደፈለግ ካቅፈህ ኑር፣ ግን ገንዘባችንን ሲሉ ሼክ አላሙዲን ይገዙናል አሉ። እሺ ሼክ አላሙዲን ከገዙት ግን እቃው ቀጥታ ኢትዮጵያ ነው የሚሄደው እና ስለዚህ እኔ የምመርጣቸው ሰዎች
ምስክሮች ሆኑና በደብዳቤ አለ በደም እናንተም እኔም አደባባይ መውጣት አያስፈልገንም እቃው ግን ይመለስ ከዛ እሺ ፎቶ ላክልናሉ ፎቶ የተነሳ ነበር እሱ ላኩላቸው አልተሳካም አየ የሌባ ነገር ስለሆነ ሁሉም ቦጨቅ ቦጨቅ ማድረግ ይፈልጋሉ እና ሳይሳካ ሲቀር አሁን መጨረሻ ላይ ዶክተር አብይ ልክ ጠቅላይ ሚኒስትር ሲሆን ሰዎች ማነጋገር ጀመሩ በየቦታው
ጆስ ካቶ ስራ ጋር የነበረን ቆይታ አላበቃም። ቀሪውን በሌላ ጊዜ ይዘን እንመለሳለን። በድረገጻችን ላይም ሁሉ ወጋችንን እናኖራለን። ለሁሉም ለአሁኑ ግን እንግዳይን አቶ ስራ ካስፋውን ለጊዜያቸው አመሰግናለሁ። ጊዜ ርስጥልኝ። ታዩ ደግሞ ወዲህ ወደ ዩናይትድ ስቴትስ የሚመለሰን ቅንብር ነው። በዚህ በዩናይትድ ስቴትስ እና በዓለም ዙሪያ የበርካታ ሀገሮች ከተሞች እንደ ድጃፍ በተዘጉበት ከሁለት ሳምንታት በፊት በተሰናበተው የአውሮፓውያኑ 2020 ካስጨናቂው ሁኔታና ግራንድ አጋባን ከዘለቀው በኮቪድ-19 ወረርሽኝ ውስጥ ከነበረው ያኗኗር ዘይቤ ወይም ኑሮ አሻግሮ ያለውን ሕይወት ለዛ የሚፈነጥቁ ሀሳብ ወለድ አጫጭር ታሪኮች ለአማርኛ ለመጀመሪያ ጊዜ ብዕሩን ያሟሸ ደራሲ ነው። ከዚህ ቀደም ሶስት ከፍ ያለ ግምት የተሰጣቸው ዳጎስ ያሉ ታሪክ አዘል የፎቶ መጽሐፍ በእንግሊዝኛ ጽፏል። ደራሲና የፎቶ ጥበብ ባለሙያው እንግዳይ እሱ ባለው መዓዛ ወደ ስቱዲያችን ተመልሷል። እንደ ወትሮ ተመልሷል ማለት ያስቸግራል። በአካል ስቱዲዮም አይደለም የምታየው፣ እዚህ ዋሽንግተን ዲሲ አካባቢም ብትሆን እኔም ስቱዲዮ ውስጥ አይደለሁም ያለሁትና በስልኩ መስመር ነው ብቅ ያልከው እሱ ባለው።
ጤና ይስጥልኝ አቶ ደስ ባለው ማዓዛ በቅድሚያ ወደ ስቱዲዮአችን እንኳን ደህና መጣህ ለነበር ለካ ስቱዲዮ አይደለም ያለነው። ማንኛውም እንኳን በድጋሚ ተቀበለኝ
እንደ ድሮ ቪኦኤ መጥቼ ስቱዲዮ ባትቀበሉኝም ያው እንግዲህ ለኔ ቨርቹዋል ስቱዲዮ ውስጥ መጣሁኝ። በኦንላይን ተገናኝተናል። አመሰግናለሁ።
በኢንተርኔት መስኮት ተገናኝተናል። አንተ በአካባቢያችን የምትኖርም በመሆን ከዚህ ቀደም ሁለት ሶስትም ጊዜ የተለያዩ ስራዎች አደጋግመህ በአጭር ጊዜ ውስጥ በጻፍካቸው መጽሐፍቶች ምክንያት ወደ ስቱዲያችን ብቅ ብለህ ውይይቶችን አድርገናል። ኢትዮጵያ ኢንስፓይሪንግ ጆርኒ፣ አሴንዲንግ ቱ ሄቨን እንዲሁም አዲስ አበባ የተባሉ ሶስት የኮፊ ቴብል የሚባለው መጽሐፍ ዘርፍ ጥንታዊ የኢትዮጵያ ታሪክን የሚመለከቱ በፎቶግራፊ የተደገፉ መጽሐፍት ነበር ከዚህ ቀደም የደረስከው። ዛሬ ለየት ባለ ሌላ መጽሐፍ የተገናኘ ነው። ለየት የሚለው የመጽሐፉ ጥነት ብቻ ሳይሆን የጻፍክበትም የስነ ጽሁፍ ዘርፍ ለየት ያለ ነው። በልቦለድ መጽሐፍ ስፈ ነው ልቃቄት የምትሰኝ የመጀመሪያ መሆኑን ለአድማጮቻችን ቀደም ብዬ አስታውቃለሁ። በአማርኛ ልቦለድ ብዕርህን ስታሟሽ ልቃቄት እንዴት ብቅ አለች?
ልቃቂት እንግዲህ ያው እንዳልከው በአማርኛ ነች፣ ሌሎች በእንግሊዝኛ ነው የተጻፉት እንደሆነ እንደገለጽከው። ነገር ግን አወላለዷም አመጣጧም በነዚህ በሶስት መጽሐፎች የተነሳ ነው ለማለት እችላለሁ። ምክንያቱም ሀሳቡ የመጣው አሰንዲንግ ሌቨን የሚባለውን መጽሐፍ ሚኒሶታ ዛሬ 11 ወር አካባቢ ለማስመረቅ የሄድን ጊዜ ነው። ያን ጊዜ የስነ ጽሁፍ ሰዎች ናቸው ግሩፑም የጠራኝም የጋበዘኝም የስነ ጽሁፍ ግሩፕ ነበረ። እንግዲህ ከነሱ ጋር መቀላቀል እና መጫወት ስጀምር እንደዚህ አይነት ነገሮችንም መገፋፋት ጀመሩ። እኔም አንድ ሁለት ጽፌ ስልክላቸው መጀመሪያ ያው ይሄ ውሸትህን ነው የመጀመሪያ አይደለም አጭበርባሪ ምናምን የሚሉ ነገሮች መጡ። እንግዲህ ከዛ በትንሽ ጊዜ ውስጥ ነው በ4-5 ወይ በ6 ሳምንት ውስጥ ነው ትራዱም ታሪኮች ተጽፈው መጽሐፍ ደረጃ የደረሱት ማለት ነው።
ግሩም ልቃቂት መጽሐፍ ከመሆኗ በፊት ገና የመጀመሪያዎቹን ድርሰቶችን ቀደም ብለህ እንዳልከው የጓደኛሞች ማህበርን ብለው ጥቂት ሰዎች ሆናችሁ የምትናበቡበት መድረክ ላይ የነበረውን ምላሽ የጓደኞችህን ግርምት ከጠበቁት ውጪ መሆኑን ከዚህ ቀደም በአማርኛ መጽሐፍ አይደለም ምንም አይነት ድርሰት ጽፋ አለማወቅ እነኝ ሁሉ ተጨማምረው የተለየ ስሜት እንደፈጠረ የነበረውን ሂደት የመከታተል እድል ነበረኝ። አንዳንድ ጥያቄዎችን ገፋ አድርገን እንሄዳለን። እሱ ባለው ልቃቂትን የጻፈው ልቃቂትና ሌሎችም ወገኖች በሚል 11 የተለያዩ አጫጭር ልቦለድ ታሪኮች ያሉበት መጽሐፍ ቤታችንን ዘግተን መደበኛ ስራችንንም አብዛኞቻችን ከቤታችን ሆነ ሰራበት ያንተ ስራ ቀድሞውንም በሄድክበት በፈለክበት ቦታ የሚሰራ አይነት መሆኑን አስታውሳለሁ። ነገር ግን ሙሉ በሙሉ ቤት ውስጥ በነበርንበት ጊዜ ውስጥ ነው የጻፍከው። አስፈሪ አሳሳቢ ሁኔታ ነበር ኮቪድ-19 ፈጥሮ የነበረው የቀደመውን 2020ን አብዛኛውን ወራት ማለት ይቻላል ህይወታችን ይዞ የነበረበት ጊዜ ጫን ባለ ስሜት ነው ብዙዎች ያሳለፉት። ስራቸው የተበላሸባቸው፣ ንግዳቸው የተቋረጠ፣ ብዙ ችግር የገጠማቸው ሰዎች በህይወትም ፈተና የገጠማቸው ሰዎች ቻቶች እንደሆኑ እናውቃለን። እንዲህ ያለ ጊዜ ውስጥም ግን መልካም ነገር ሊሰራ የሚችል መሆኑን ያሳየ ይመስለኛል። ስለ መጽሐፍ ይዘትና ሌሎች ቁም ነገሮች ከመካፈላችን በፊት በተለይ ደግሞ በዚህ ጊዜ መጽሐፍ ምንም እንኳን አመቺነትንም የፈጠረ አጋጣሚ ቢኖርም እስኪ ስለሱ ደግሞ አጫውተን።
አዎ፣ መቼም አሁን እንደገለጽከው ነው ጊዜው በጣም ከባድ ጊዜ ነው። እንኳን እኛ ከኛም በፊት የነበሩ ሰዎች አይተውት የማያውቁት ህይወት ነው እየኖርን ያለ ነው። ከባድ ነው። ከቤታችን ወጥተን እንኳ ምንም ማድረግ የማንችልበት ጊዜ ውስጥ ነው ያለ ነው። ነገር ግን በዛም ውስጥ የስራው የሩጫው ህይወት ትንሽ ቀነስ አድርጎልናል። እሱም የሚዋሽ ነገር አይደለም እና ቤት ውስጥ በመቀመጥ ከቤት ነው የምንሰራው፣ ከቤት ነው ሁሉን ነገር የምናደርገው። በዛው የተነሳ ደግሞ ያው ከስራ በኋላ ጊዜ ማሳለፊያ ወይ ቴሌቪዥን ነው ወይ ማንበብ ነው ወይ መጽሐፍ ነው እና ትንሽ ጊዜ ፈጥሮልናል። ያ ጊዜ በመፈጠሩ ነው እንግዲህ ልቃቂትም ታስባ ተጽፋ እንደዚህ ታትማ እዚህ ደረጃ የደረሰች።
መልካም መጽሐፏ የመጣችበትን ይዘት እንመለከታለን። ከድርሰቶች አንዳንዱን እያነሳሳለን የምንወያይ እናንዬ በሚል ድርሰት ውስጥ ግራካሶ የተባለውን አካባቢ ቆቦ ራያ የበቆሎ ሻጯን እናንዬን ህይወት የኑሮ ፈተናዋን ሰላምን በሌሎች መታገዝን መልሶ ደግሞ ለሌሎች ማካፈልን ፍቅርና ቸርነት የሚታይበት ህይወት በጣም ብዙም ያልተመቸ ህይወት ውስጥ ሆነው እንኳን ሰዎች እንዴት እንደሚኖሩ የሚያሳይ ታሪክ ነው ያለን። በእትዬ ብርቄ ነጠላ ውስጥ አብዮቱንና ሎት ያለፈውን የስነ ልቦና ጠባሳ እንመለከታለን። የቀይ ሽብር ዘመን ብዙ ወጣቶች የተገደሉበትም አንዲት እናት ጨቅላ ልጃቸውን በነጠላቸው ለመሸፈን ለማሳለፍ እየሞከሩ በመንገድ ላይ በሚያልፉበት ጊዜ አይ የሚፈልጉትን ፈተና ከነጠላው አሻግሮ የተመለከተውና በአእምሮ ውስጥም ታትሞ የቀረውን ነገር ወደኋላ ተመልሶ ያሳየናል። እንደው ለአንባቢዎች ታሪኮችን ሳንቀማ በጣም በርካታ ርዕሰ ጉዳዮች ይልቁንም ደግሞ በአብዛኛው ተራውን የአንድ ኢትዮጵያዊ ሕይወት የሚመለከቱ ታሪኮች ነው በርብረ በልቦለድ መልክ ያቀረብከው። አንደኛ ብዙ ዓመት እዚህ ዩናይት ስቴትስ ውስጥ ነው የኖርከው። በልጅነትን የመጣኸው ከባህሉም ከአማርኛም እንድትርቅ ይጠበቃል እንዳልሆን ካውቃለሁ። ለባህልህም ቅርብ መሆንህንም ትረዳለሁ። የአማርኛውን ጉዳይ ኋላ ላይ እናነሳለን። እነኚህ ታሪኮች እንዴት መጡ? ብዙ ጊዜ የሚኖርበትን ውስጥ ያሉበትን ህይወት ነው ሰዎች የሚጽፉት። አንተ ግን ሌላ ቦታ ሌላ ዓለም ነው ያለው።
ብዙ ነገሮች ነው እዚህ ላይ ያነሳው። ለምሳሌ እነሚዬን አንዱ ለሶስቱን አንስተሃል። ገና ስንጀምር አንድ የነገርኩ ነገር ነበረ። እነዚህ ከዚህ በፊት የተጻፉ ሶስት መጽሐፎች የጉብኝት መጽሐፎች ናቸው። ብዙ ሪሰርች የሚያስፈልጋቸው ልቦለድ አይደሉም፣ እውነተኛ ታሪክ ላይ የተመሰረቱ ናቸው። ግን እነሱን ለመስራት በየቦታው ሙሉ ኢትዮጵያ ነው እንግዲህ መዞር የነበረብኝ ከአንዴም ሁለቴ ሶስቴ። በዛ ጊዜ ያየኋቸው ነገሮች ነበሩ። ለምሳሌ እናንዬን ካነሳ እናንዬ እውነተኛ ሰው ናት። ስሟ እናንዬ ላይሆን ይችላል። በቆሎ ሻጯ ቆቦራ ያገኘኋት ከእሷ ጋር 10 ወይም 15 ደቂቃ ቁጭ ብዬ ያሳለፍኩት በዛ ላይ ተነስቶ የተጻፈ ነው። እንግዲህ በአሁን ባለው ሁኔታ የዛን አካባቢ ብዙ ዜና እንሰማለን። ግራ ካሶ ራያ፣ ቆቦ ራያ ወይም ደግሞ እንደማይጨው ምናምን የመሳሰሉትን ሴትዮዋ ታሪኳ መነሻ የሆነችው ታሪኩን ሙሉን አንባቢዎች ሲያነቡት ያዩታል። መጨረሻ ላይ የኢትዮጵያ ተምሳሌት ሆና ነው የምትገኘው። ፍቅር ያላት ምንም ዘርም ቦርደርም ብላ እማታይና ከሱ አልፋ ለሰው ፍቅር የምትሰጥ ሰው ናት። መጨረሻ መልእክቱ ብዬ ነው የማስበው። ግን ያው መልእክት ለአንባቢው ነው ጸሐፊው የሚያስበው፣ ለአንባቢውም ደግሞ የራሱ መልእክት ያገኛል ብዬ ነው የማስበው። እዛ ውስጥ
እንዲሁ ገፋ እናድርግና ታሪኮቹን ከአንባቢዎቹ ላለመቀማት አንባቢያን መጽሐፉን አንብቦ እንዲያገኝ የሚፈለግ በመሆኑ እሱም ላለመቀማት አለፍ አለፍ እያልኩ በሀሳብ ደረጃ አንተ የጻፍክበትን መንፈስ በሚከተል መልኩ አነሳለሁ። እብዱ በተሰኘው ርዕስ ውስጥ የእብዱን ቀጠሮና የአምስት ቀናት ህይወትን የሚመለከት ነገር ታጫውተናለህ። በተለምዶ የእብድ ታሪክ የሩቅ የሚመስለን የማናውቀው ሁኔታ የሚመስለንን ያህል በደንብም ጠለቅ ባላለ ቀልድነት በበዛው የአንድ ወገኑን የተዛባ አስተሳሰብ ብቻ የሚያንጸባርቅ ሆኖ ነው የአእምሮ ህሙማን የሚሳሉት። በገጸ ባህሪ በመድረክም ሆነ ማስና በኢትዮጵያ በሚሰሩ በአብዛኛው ሁሉንም አይደለም ጥሩ ተደርጎ የተሳሉ ገጸ ባህሪያትንም እናያለን። ስለ አእምሮ ህመምም የምናውቀው ውስን መሆኑን ሊሆን ይችላል። እንደው በጠቅላላው ስታይ ከዚህ አንጻር አንተ ገውም ጤነኛው እኛንን እነሱ የሚል ራሳችንን የምንሞግትበት አይነት ድረስ ወስደናል። አሁንም ታሪኩን ከአንባቢው ሳንቀማ ዋና ምትለውን ነገር በዚህ ለማምጣት ሞክር ከሆን አጫፍን።
ይሄ ነገር እውነት እንደው ትዝ ከሚለኝ ከጽሁፍ ውስጥ አንድ ሁለት ላንሳና የሆነ ቦታ ላይ ምን ይላል፣ ለመጀመሪያ ጊዜ ያዩት ሰዎች አዝነውለታል ይላል። ቀጥለው ደጋግበው ያዩት ሰዎች በቃ በእብድነቱ ትንሽ ተሰምቷቸዋል እና ተደነጋግጠዋል። ይሄ ሰው እንዴት እንደዚህ ሊሆን ቻለ? ራሳቸውን መመርመር ጀምረዋል። ግን ከዛ በላይ ደግሞ አመታት ያዩት ሰዎች ራሳቸውን መፈተን ጀምረዋል። በእብድነት ውስጥ የሆኑ ቁም ነገሮች ሲያረግ ይታያቸዋል እና ይሄ እብድ ብለን እኛ የሰየምነው ሰው እዚህ ቁም ነገሮች ሲያረግ እኛ እብድ ተብለን ያልተሰየምነው ሰዎች ምን እያደረግን ነው የሚል ራስን የሚጠይቅ አይነት ነው። እና እንግዲህ አሁንም ትንሽ ውስጡ አንድ ደራሲ ያለው ነገር ሰምቼ ነበር። የደራሲውን ስም አላስታውስም። ልቦለድ ይሸኛል እንጂ አያደርስም የሚል ነገር ጽፎ ነበረ። እኔም በዚህ ያሰብኩት ምንድን ነው ከዚህ ትንሽ ታሻሽየው መሸኘት ብቻ ሳይሆን ትንሽ ስንቅ አስይዤ ነው የምሸኘው አንባቢውን። ከስንቋ ላይ የቆነጠረ የኔን ሀሳብ ይመለከታል። ግን በኋላ መጨረሻው ምንድን ነው ራሱ አንባቢው ራሱ በሀሳቡ ይደርስበታል ብዬ ነው የማስበው። እና እብዱም ብዙ ታሪኩን ላለመናገር እንደዚህ አይነት ጥያቄ የሚያነሳ ነው ብዬ አስባለሁ።
እንዳልከው አንዳች ኮርኳሪ ስሜት በአንባቢው ላይ ማሳደር የቻለ ጽሁፍ ታሪኩ በተደራሲው በአንባቢው ቦና እንዲቀጥል ነው ትልቁ ምኞትም እና ያን ያህል እንዲያስቡ ካደረገ ደራሲው ተሳክቶልኛል ማለት አለበት። አንባቢዎች የሚሰጡን ምላሽ ወደፊት እንነጋገርበታለን። መጽሐፍ ገና ብቅ ማለቷ ነው። በመግቢያ ጠቆም እንዳደረግኩት ለአንተ የአማርኛ ኮንሰርት አዲስ መሆኑ ነው። ጓደኞቹ በዛ መልኩ ተለየ አግራሞት ጻፍከው። በእርግጥ አሁን ነው ረጅም ጊዜ የወሰደ ነው፣ ሌላ ሰው የጻፈው ነው ግን ድረስ የሄደው ውዝግብ የመጣው እንዲያውም ግሩም መጽሐፎች እንግሊዝኛ የጻፍክ ስለሆንክ ልቦለድም ባይሆኑ ለስነ ጽሁፍ ሩቅ አልነበርክም። ነገር ግን ለአማርኛ ሩቅ ነህ በሚል ነው ሁለተኛ ደረጃ ተማሪ ባለበት እድሜ በልጅነት ነው ወደዚህ ወደ ዩኒቨርሲቲ የመጣው። የአማርኛ ስነ ጽሁፎች ጋርም ሊኖርህ የሚችለው አጋጣሚ ውሱንነት ጭምር ይመስላል እነኚህን አይነት ጥያቄዎች እንዲነሱ ያደረገው። ነገር ግን ቅድም እንደነገርከን በስድስት ሳምንት ውስጥ ነው ነባር ደራሲያን እንኳን ከሚወስድባቸው ጊዜ በጣም በፈጠነ መልኩ ነው አንዱን ከሌላው አከታትለ ያመጣው እና ያን ጨዋታ እንዲራዘም ብዙ አንዱ ከሌላ ማፈል እያነበበ እየተቀረጹ ስትወያዩ ነበረውን የመከታተል እድል ነበረኝ እና እስኪ ስለ እሱ ንገረን። እንዴት በዛ ፍጥነት ሊሆን ይቻለ? አንዴ ከተጀመረ በኋላ ነው ዝም ብሎ ጭንቅላት ታሪኮች ይፈርሱ ጀመረ?
አንተ እንግዲህ ያው በጣም ለሬዲዮ እንደሚስማማ አድርገህ ነው የጓደኞቼን ሀሳብና አለማመን ያቀረብከው። ከዛም ጠንከር ጠንከር ያሉ ቃላቶች ተጠቅሞ ነው እነሱ ውሸታ መሆኔን የነገሩኝ የነበረው። እውነት ነው የመጀመሪያዋ ጽሁፍ ልቃቂት ብትለዋነ ልቃቂትን ጽፌ ግሩፕ ውስጥ ክበብ ውስጥ ተሳስነባቸው መጀመሪያ ምንም የደረሰኝ ነገር የለም። ያው በሀሳቤ እኔ አይ ጠልተውታል ምናምን ብዬ ዝም አልኩ። ለካ እነሱ ራሳቸው ውስጣቸውን እያብላሉ ይሄ እውነት ነው ውሸት ነው ምናምን የሚለውን ነገር ለመመለስ ነበረ። ከዛ ያው እነዚህ የጥያቄና የአስተያየት ሩምታዎች ወረዱ። አንዳንዶቹ አንተ አይደለህም እውነተኛውን ጸሐፊ ንገረን ምናምን የሚሉ ነገሮች መጡ። ከዛ እንግዲህ እነሱንም ለማሳመን ይሁን ምን ይሁን አላውቅም፣ በተከታታይ አንድ ሁለት ሶስት አራት የሚሆኑ ጽፌ አቀረብኩኝ። ከዛ ያው እኔነቴን አረጋገጥኩኝ። አንዳንዴ እንደውም በቪዲዮ ሁሉ ለማየት ፈልገው ነበር ስጽፍ መሰለኝ። ብቻ በአጠቃላይ ተረጋግጧል። አሁን ከ11 ጽሁፎች በኋላ ያው ምንም መካድ የማይችሉት ነገር ነው። እንዳልከው ጽሁፎቹ የተጻፉት በስድስት ሳምንት ውስጥ ነው። ጁላይ ግማሽ አካባቢ ተጀምሮ ኦገስት መጨረሻ አካባቢ ነው ያለቀው። እንግዲህ ፍጥነት የሚለውን ነገር አንደኛ የመጀመሪያ ስለሆነ ፍጥነት መኖሩንም አሁን ስሰማ ነው የማውቀው እንጂ መፍጠኑንም መቀዝቀዙንም ያን ጊዜ ስጽፈው የማውቀው ነገር አልነበረም። ስለዚህ እሱ እንግዲህ ረድቶኛል። እንግዲህ በፍጥነት መጽሐፍ ከሌለብኝ ወደፊት ስጽፍ ትንሽ ዘግየት አድርጌ ለመጽሐፍ እሞክራለሁ።
ያንተ ልምድ ይጨምራል፣ አካባቢውም አንተም የሚጠብቁት እንዲሁም ከፍ እያለ ይሄዳል። የአማርኛ የመጀመሪያ ሆኖ ነው የሚያየ ነው እሱ ባለው በልቃቂትና ሌሎችም ወጎች እያመጣቸው ታሪኮች ከጉዞው ጋር የተያያዙ ቢሆኑ ጉዞውን የሚመለከት አሁን በጣም ቶ የምናየው ድርሰት አለ። ኩናም ፍለጋ የሚለው ወደ ደቡብ ኢትዮጵያ ይወስደናል። በጣም ለየት ያለ አኗኗር ዘይቤ የሚከተሉ ኢትዮጵያውያን ባህል ያስገኛል። ነገር ግን በጥልቀት ነው ያየኸው። ላጭር ልቦለድ በዛ በሚ ባል ደረጃ ኩናን ላይ ብዙ ጊዜ የሰራህ መሆኑን ያስታውቃል። ማስታወሻ ትይዝ ነበር ያኗኗር ዘይቤያቸውን፣ ባህል ውስጥ የሚደረጉ ነገሮችን፣ ምክንያቶቹን፣ የሁለት ዓለም ሰዎችን ወይም ገጸ ባህሪያትን አንድ ቦታ በምታመጣበት በዛ ታሪክ ውስጥ ዘመናዊው ዓለም የሚፈጥረውን ውጥረት ከዚህ ከዩናይት ስቴትስ የሄደች ገጸ ባህሪ እዛ በጣም ተፈጥሯዊ ሆነ ሁኔታ ውስጥ ስትመስል እናያለን። አሁንም ታሪክን ላለመቀማት የአንባቢዎችን እድል አለመውሰድ ወደ ዋናው ሀሳብ ልውሰድህ። በጣም በርካታ ባህሎች ናቸው አንድ ቦታ በሚመስል ከፍተር መንደር የተለያዩ ነገሮችን እናያለን። የሰዎቹም አኗኗር ዘይቤውም በባህል ውስጥ የሚታወቁትም መሰረቶች በጣም ሰፊ ናቸው። በጉዞ ወቅት ማስታወሻዎችን ትይዝ ነበር። ለቀደሙት መጽሐፍት የመጽሐፍቱ ጠባይ ነው እና ጥናት ይደረጋሉ እንዳል በልቦለድም ጥናት መሰረቶች ይደረጋሉ። ግን በዚህ ደረጃ ያደረግከውን ኩናን ፍለጋ ላይ ጎልቶ የምናየው ይመስላል። ስለሱ ደግሞ ንገረን።
ኩናን ፍለጋ እውነትህን ነው በደቡብ አካባቢ ያሉትን ማህበረሰቦች የሚያሳይ ባህላቸውን የሚያሳይ ጽሁፍ ነው። ግን ጽሁፉ እንደ ሪሰርች ወይም ደግሞ እንደ ታሪካዊ መጽሐፍ ዝም ብሎ ስለ ካልቸሩ ብቻ ሳይሆን እንደ ልቦለድ ነው የተጻፈው። ያው ከዚህ ሀገር ከአሜሪካ ውስጥ የሄደች ልጅ ያየችው የተፈጥሮ ከተፈጥሮ ጋር ተሳስሮ የመኖር አኗኗር ነጻነት ምን ያህል እንዳስቀናት እና ምን ያህል እንደወደደችው በማሳየት በዛ ውስጥ አሳልፌ ነው እንግዲህ ባህሉንም ለማሳየት የሞከርኩት። ማስታወሻ ይዛሃል የሚለው ያው እንግዲህ ለነዛ ለመጀመሪያ መጽሐፎች የሚሆን ቪዲዮ ማንሳት ፎቶ አንዳንድ ጊዜ መጻጻፍ አለ። ከዛ በላይ ግን የረዳኝ ነገር ምንድን ነው፣ በጉዞ ላይ ከምታገኛቸው ነገሮች አንዱ ጓደኞች ናቸው። በየቦታ ጓደኛ ታፈራለ። ደቡብ ውስጥም የበናት ወላጅ ቱሪዝም ካምፓኒ ራሷን ከፍታ የምትሰራ ጋዲ የሚል ካራክተር አለ። አሁን እንትን ውስጥ ገጸ ባህሪ ያለ ምናምን ፍለጋ ውስጥ በእሷ የተሰየመ ገጸ ባህሪ ነው። እነዚህ ጓደኞች አንተ መጽሐፍ በምትጀምርበት ጊዜና አንዳንድ ነገር ሲጎል አንዳንድ ነገር ስታስብ እነሱንም መጠየቅ ትችላለህ። አንተንም ፎቶዎችን ታያለህ፣ ቪዲዮዎችን ታያለህ። ከዛ በኋላ ግን ትልቁና ዋናው ምንድን ያየኸው የሚለውን ራስህን መጠየቅ ነው። አሁን ከዚህም በፊት ብያዋለሁ ሌላ መድረኮች ላይ፣ እዛ አካባቢ ብዙ የሚደረጉ ባህሎች አሉ። ለምሳሌ ቡልጃምፔኝ፣ ቫንጋዲ ምናምን እየተባለ በዘፈንም በሌሎች መጽሐፍም ሰምተናቸዋል። ግን እንዴት ነው ጠልቀን ለማወቅ ፍላጎቱ ነበረው ነው? እኔ መጀመሪያ የሄድኩ ጊዜ ለፎቶ ብቻ ነው። በቃ ያው ፎቶ አንስቼ ሁኔታውን አይቼ ተመለስ። ሁለቴ ሶስቴ ተመላልሼ ሲሄድ ባህሉ ለካ ከምታየው አንስም ሆነ ቫንጋዲም ሆነ ቡልጃምፒንግ ከዛ ባሻገር ትልቅ ጥልቅ የሆነ ሚንግ ያለው ባህል
ቃቂትና ሌሎችም ወጎች ከአጫጭር ልቦለድ ታሪኮች ደራሲው ሱባለው መዓዛ ጋር ያደረግነውን ቆይታ ነበር አድማጮች የተከታተላችሁት። ሱባለውን ለቆይታው ለጊዜው አመሰግናለሁ። እንደ ወትረው ሁሉ ቀሪ ወጋችንን በድረ ገጻችንና በፌስቡክ ገጻችን ላይ እናኖራለን። ቀሪውን በሌላ ፕሮግራም እናቀርባለን። አሁን ግን እንግዳይን ሱባለው መዓዛ ለጊዜው አመሰግናለሁ። ጊዜ ይስጥልኝ። አሁን የአዲስ አበባ መስኮት ሊከፈት ነው። አሁን የአዲስ አበባው መስኮት ተከፍቷል። ንጉሴ አክሊሉ፣ ቀደም ብዬ በመግቢያ እንደጠቆምኩት በክርስትና አማኞች ዘንድ ከነገ በስቲያ ማክሰኞ የሚከበረውን የጥምቀት በዓል ተንተርሶ የበዓሉን አከባበር አስመልክቶ ከተቀናበረ ዝግጅቱ ጋር በስልኩ መስመር በመጠባበቅ ላይ ይገኛል።
እንዴት አመሻችሁ። ነገ ጥር 10 ቀን በክርስትና እምነት ተከታዮች ዘንድ የጥምቀት ከተራ በዓል ነው። የዋናው ማክሰኞው ጥር 11 በዓል ዋዜማ እንደማለት ነው። ከተራ ጥምቀተ ባህሮቹ እንደሚከተሩ የማሳያ ቃል ነው። የከተራ በዓል ታቦታት ከየአብያተ ክርስቲያናቱ ወጥተው ወደ የጥምቀተ ባህሩ ወርደው የሚያድሩበት ማለት ነው። ይሄ በዓል በተለይ በአዲስ አበባ ከተማ ጃንሜዳ ድሮ ሲከበር 44 ታቦታት እንደሚያድሩ ተደርጎ ነበር የሚነገረው። በአዲስ አበባ 44 ያህል ቤተ መቅደሶች በዚያ ጊዜ መኖራቸው ያጠራጥራል። ነገር ግን ምናልባት ድርብ 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 እየሆኑ እየሄዱ 44 ሊሞሉ ይችላሉ። አሁንም 44ቱ ታቦት እየተባለ ይነገራል። ጎንደርም እንደዚህ አለ። ጃንሜዳ በአሁኑ ጊዜ 14 ታቦታት ናቸው የሚያድሩት። አብዛኛዎቹ በአራቱም ማዕዘናት በምስራቅ፣ በምዕራብ፣ በሰሜን፣ በደቡብ ያሉ አብያተ ክርስቲያናት የጥምቀትን በዓል የከተራን በዓል በተለይ የሚያከብሩት በየአጥቢያ ባህረ ጥምቀታቸው ነው እያደሩ። አንድም ሁለትም ሶስትም እየሆኑ ነው እንጂ እንደ ድሮ እንደ አዲስ አበባ ያሉ አብያተ ክርስቲያናት የጥምቀትን በዓል በጃንሜዳ ያከብራሉ ማለት አይደለም። ኢትዮጵያ ከኢትዮጵያ ውጪ በኢየሩሳሌም በርካታ ገዳማት አሏት በእስራኤል። በእነዚያ ገዳማትና አብያተ ክርስቲያናትም ይሄው በዓል ይከበራል። እነሱ ደግሞ የጥምቀትን በዓል የሚያከብሩ ጥር 10 ቀን ነገ ነው። ለመሆኑ እንደው አጠቃላይ ስነ ስርዓቱ በዚያ ያለው ምን ይመስላል? ጨዋታን ስቶት ከእስራኤል ኢየሩሳሌም እዚህ መጥቶ ያለው አቶ አማከለ ገበየው ግርማይን በዚህ ጉዳይ ላይ አነጋግሬው ነበር። ጥምቀት እንዴት ነው እናንተ ጋር የሚከበረው?
እንግዲህ ዋናው የጥምቀትን በዓል የኢየሩሳሌም ገዳማት ማህበርና ምዕመናን እንዲሁም ሊቀ ጳጳሱ ባሉበት ጥር 10 ቀን ነው በዮርዳኖስ ወንዝ ኢያሪኮ በሚገኘው በጥንተ ታሪኩ ዮሐንስ ጌታችን ባጠመቀበት ስፍራ ብዙ አብያተ ክርስቲያናት ፓትርያርኮች፣ ሊቃነ ጳጳሳት፣ ምዕመናን ተሰብስበው የምናከብረው ጥር 10 ቀን ነው። የ11 አይደለም እዛ ዋናው የሚከበረው።
እና እንደዚህ እንደ ኢትዮጵያ ያው 10ም ከተራ ነው። ያው ከተራ ነው።
በከተራው ዕለት ሁሉም ተጠቃሎ እዛው ወንዝ ዳርቻ በቅደም ተከተል ተራ አለን። የግሪክ ኦርቶዶክስ፣ የአርመን ያው እንደ ልማዳቸው እነሱ ይቀድማሉ። ከዚያ ቀጥለን እኛንን እነሱ ቦታውን አክብረው እስከሚለቁ ድረስ እኛ ደግሞ በዮርዳኖስ በሚገኘው የቅድስት ስላሴ ፍራሽ ቤተክርስቲያን አጠገብ ጸሎትና ምህላ አድርሰን ትምህርትና ስብከት ተሰጥቶ ቦታው ሲለቀቅ ወደ ወንዙ ሄደን ያው በብፁዓን ሊቃነ ጳጳሳት ቡራኬ ተባርኮ ከጥምቀቱ በረከት ምዕመናኑ ይረጫሉ ማለት ነው። ግን ያው በየቤተክርስቲያኑ በተለይ በደብረገነት ኪዳነ ምሕረት ቤተክርስቲያን ስርዓተ ማህሌቱ እዛ ይታደራል ማለት ነው።
ታቦተ ሕጉ ይወጣል። ታቦት ይዛችሁ ትሄዳላችሁ? እንደ ሄዳችሁ ትመለሳላችሁ? ይሄ ስርዓት አለ?
በመሰረቱ ታቦት በኢየሩሳሌም ቤተ መቅደስ አይወጣም። እስካሁን ድረስ ያው ገዳማቱ አያወጡም። በጥምቀትም ለከተራ ታቦት ወደ ባህር አይሄድም። እንግዲህ ከጥንት የቆየ ስሪት ስለሆነ በዚያ መልክ አልተሞከረም። አሁን ደግሞ በኢያሪኮ የቅዱስ ገብርኤል ቤተ ክርስቲያን በተመረቀ ጊዜ፣ ቅዳሴ ቤቱ በተከበረ ጊዜ ታቦት የማውጣት ልምድ ተጀምሯል። በኪዳነ ምሕረት ደብረ ገነት፣ በደብረ ሱልጣን እና በቤተልሔም ኢየሱስ ገዳም በየዓመቱ ታቦት አይወጣም።
አመሰግናለሁ። አቶ አማከለ ገበየሁ ግርማዬ፣ የማክሰኞ የጥምቀት በዓል ነገ ጥር 10 ዋዜማው ነው። ሀሌ ሀሌ ሀሌሉያ ተጠምቀ ሰማያዊ በእደ መሬታዊ፣ ሰማያዊው አምላክ መሬታዊው በመጥምቀ መለኮት ቅዱስ ዮሐንስ እጅ ተጠመቀ እያሉ ሌሊቱን ሲያከብሩት፣ በዝማሬ ሲያመሰግኑት፣ በቅዳሴም ሲያወድሱት ያድራሉ። መልካም በዓል። አድማጮች፣ ስለ ድምፁ ጥራት ይቅርታ ጠይቃለሁ።
ንጉሴ አክሊሉን ለዝግጅቱ አመሰግናለሁ። እሁድ የራዲዮ መጽሔት አድማጮች ለምሽቱ ባቀረብናቸውም ሆነ ቀደም ብለን ባነሳሳናቸው ጥያቄዎችና ለራዲዮ መጽሔት ይስማማሉ ባላችኋቸው ርዕሰ ጉዳዮች ዙሪያ እንደሚመቻችሁ በመጻፍም ሆነ በመደወል እንድትሳተፉ እየጋበዝን የዛሬው ግን በዚሁ ልንቋጭ ነው። አሁን የቀረን
I'm talking about you.
የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት ዘወትር በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ22 በ25 እና በ31 ሜትር ባንዶች እንዲሁም በናይል ሳት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ አበቃ። ነገ ሰኞ ከምሽቱ 3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ የራዲዮ መጽሔት አዘጋጅ